ዛሬ የምንመለከተው ስለ ጌታ እራት ነው። የጌታን መታሰቢያ ስንወስድ ሁልጊዜ ስለ ጌታ መታሰቢያ ባላስተምርም አልፎ አልፎ የጌታ መታሰቢያ ምን እንደሆነ መናገር ማስተማር በጣም እጅግ አስፈላጊ ነው። የእግዚአብሔር ስም ብሩክ ይሁን። የአምላካችን የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 22 ከቁጥር 19 እስከ 20 ላይ የሚናገረውን አነባለሁ። ጌታ ኢየሱስ መታሰቢያውን በሰጠበት ጊዜ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለናንተስ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ጌታ ኢየሱስ ክርስቶስ ማን እንደሆነ ስንመለከት ሰዎች እሱን ሊያስቡትና ሊያስታውሱት እንዲችሉ ለማድረግ ከብዙ አማራጮች ሁሉ መካከል እንዲህ የመሰለ መታሰቢያ የመረጠበት ጉዳይ እጅግ በጣም የሚያስደንቅ ነው። እጅግ በጣም የሚያስደንቅ ነው። ጌታ ኢየሱስ ክርስቶስ ልታሰብ ብሎ ቢል ኮሚቴ አቋቁሞ ለሱ መታሰቢያ አዘጋጁ ቢባል ማንም ሰው ይሄንን ሊያስብ አይችልም፣ ሊመርጥ አይችልም። ለጌታ መታሰቢያ ሰዎች ምናልባት ሐውልት ያሰሩለት ይሆናል፣ ህንፃ ሊሰሩለት ይችላሉ፣ የተለያዩ ነገሮች ለጌታ መታሰቢያ ያደርጋሉ። ነገር ግን በሚበላና በሚጠጣ በትንሽ መታሰቢያ ያውም ከራት በኋላ ከጥጋብ በኋላ የሚወሰድ መታሰቢያ አድርጉልኝ ማለቱ በጣም በጣም የሚያስገርም ነው። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ የምናደርጋቸው ለመታሰቢያ የምናደርገው ትልቁ ነገር መታሰቢያውን ጉልህ የሚያረገው እጅግ የከበረ ነው የሚባለው ነገር ታሳቢውን ትልቅ የሚያረገው ይመስለናል። ጌታ ኢየሱስ ትልቅነትን ከሚደረግለት ነገር አያገኝም። የጌታ ኢየሱስ ትልቅነት በማንነቱ ነው ያለው። እግዚአብሔር የተመሰገነ ይሁን። ሲወለድም በበረት የተወለደው ከድሃ ቤተሰብ ወደ ቤተ መቅደስ ሲወሰድ እንኳን አይን የሚያስገባ መስዋዕት አልቀረበለትም። ዋኖስ ነው ይዘውለት የሄዱት። ጌታ ኢየሱስ ክርስቶስ ማርያም በእርግዝናዋ በአህያ ውርንጭላ የሕዝብ ቆጠራ ግድ በሆነበት ጊዜ ማን ነው የደረሰች ልትወልድ ያለች ሚስቱን ይዞ ለሕዝብ ቆጠራ የሚሄድ? ብዙ ጊዜ ሚስቶቻችን ሲያረግዙ ሊወልዱ ያሉበት ጊዜ ላይ በጣም እንጸልያለን አይደለም? ሁላችንም እህቶች በተለይ በጣም ይጸልያሉ። እና የመውለጃ ወራቶቻችን ጊዜዎቻችን ክፉ እንዳይሆኑብን እንድንጸልይ ይናገራል። ለእርጉዞችና ለሚያጠቡ ወዮላቸው ይላል። የምተመቸ ጊዜ እንመርጣለን። የእግዚአብሔር ልጅ ኢየሱስ ክርስቶስ እናት ማርያም ግን ከምትኖርበት ከሰሜኑ ከናዝሬት በአህያ ውርንጭላ ወደ ደቡብ ሄዳ ነው ጌታን የወለደችው። እግዚአብሔር የተመሰገነ ይሁን። እግዚአብሔር በባህሪው እንደዚህ ነው። ብዙ ጊዜ ራሱን ሲገልጥ እግዚአብሔር በጣም ደመቅ ያለ ያማረ ቦታ ቢገለጥ እርግጠኛ ነኝ ሰዎች ከዚህ ቦታ የተነሳ ነው ብለው ነገሮችን ከመለኮት ክብር ጋር ከማያያዝ ይልቅ የሚደረገውን ነገር ሰዎች የሰሩትን ነገር በማተኮር የመለኮትን ክብር ማየት ሊከለከሉ በሚችሉበት ሁኔታ አቅጣጫቸውን እይታቸውን ሊቀይሩ እንደሚችሉ እግዚአብሔር ያውቃል። ጌታ ኢየሱስ መታሰቢያውን በጣም ሲምፕል በሆነ ማንም ሰው ሊቸገርበት በማይችል ድሃ የሆኑ ሰዎች እንኳን በመታሰቢያው ፊት ባይተዋርነት እንዳይሰማቸው ያጣው የነጣው ሰው ሊካፈለው የሚችል መታሰቢያ ነው ያደረገው። ውድ ያረገ ቢሆን ኖሮ የከበረ ቢሆን ኖሮ አይ እንግዲህ በዚህ መሳተፍ የሚችሉት ነከሌ ናቸው ይባል ነበር። ይሄ ጌታ መታሰቢያ በሚሆንባቸው ጊዜያቶች በቤተ ክርስቲያን ታሪክ ስትመለከቱ የቤተ ክርስቲያን ቅዱሳን በዚያን ዘመን የነበሩትን በተለይ ማህዛቦችን ስንመለከት የተማሩ ሰዎች ከግሪክ ህብረተሰብ ባሪያዎች፣ ሴቶች፣ ወንዶች እና በተለያየ አይነት በሶሻል ስትራክቸር እና ደረጃ ሲታይ በጣም በተዋረድ ኤክስትሪም የሆኑ ሰዎች ናቸው ያሉት። በሶሳይቲ ውስጥ የመጨረሻው ቦታ ላይ ያሉም በማዕዱ ዙሪያ ያሰበሰባሉ። እና በሶሳይቲ ውስጥ ደግሞ ጌታን ፈልገው የመጡም ራሳቸውን የሚያከብሩ ትልልቅ ሰዎችም ይገኛሉ። የጌታ ማዕድ ሜዳ ነው፣ ተራራ የለውም። ትልቅ ወንበር አይቀመጥም፣ ትንሽ ያለ ዝቅ ያለ ወንበር የለም። ሁሉም በማዕድ ይቀመጣል። በሽፍት አይወስዱም፣ በአንድነት ነው የሚወስዱት፣ በህብረት ነው የሚወስዱት፣ በፍቅር ነው የሚወስዱት። እግዚአብሔር ይመስገን። ብዙ ጊዜ የምናገረው ምናልባት ብዙዎቻችሁ ሰምታችኋል፣ በጣም ልቤ የተነካበት ታሪክ በእንግሊዝ ሀገር ትልቅ ማዕረግ ያለው ሎርድ የሚባል ማዕረግ የሚጠራ እጅግ የከበረ ሰው ነበረ። እና ይሄ ሰው በእንግሊዝ ሀገር የታወቀ ዳኛ ነው። እና የጌታን ራት በሚወስዱበት በቤተ ክርስቲያናቸው እንደ ልማድ አድርገው እንግዲህ ሀብታም ሰዎች ያሉበት ቤተ ክርስቲያን ሀብታም ብቻ ነው የሚሄድበት። ነገር ግን ይሄ ቤተ ክርስቲያን በባህሪው ጥሩ ልብ ያላቸው አገልጋዮች ስላሉበት ድሆቹ ወደዚያ መምጣት ባይችሉም የወንጌልን ስርጭት ድሃ የሆኑ ክርስቲያኖች፣ ዝቅተኛ ኑሮ ያላቸው ክርስቲያኖች ባሉበት ቦታ ወንጌልን ያሰራጩ ነበር። በዚያ ቦታ ወደ ጌታ መጥተው ሎካል ቸርች ተመስርቶላቸው ጌታን የሚያመልኩ በዝቅተኛ ኑሮ ደረጃ ያሉት እነዚህ ወንድሞች ወገኖቻቸው እንደሆኑ ስለሚያስቡ በዚህ በጌታ ማዕድ ጊዜ አብሯቸው እንዲካፈሉ ይጋብዟቸዋል። እግዚአብሔር የተመሰገነ ይሁን። ቤታቸው ቢጋብዟቸው መሄድ የሚችሉ አይመስለኝም። የብዙዎቹ ቤት እጅግ ያማረ የከበረ ነው። በጌታ ማዕድ ጋር ግን ለመምጣት ግን ማንም ሰው አንከንፈርተብል አይሆንም። ማዕዱ የማን ነው? የጌታ ነው። እግዚአብሔር ይመስገን። እና እዛ ከመጡት እነዚህ ታዳሚ ወንድሞች መካከል ከዝቅተኛው ኢኮኖሚ ኤሪያ የመጡትና እነዚህ ባለጠጋዎቹ በአንድነት የጌታን ራት ሲወስዱ ትልቁ ሰው የተከበረው ሎርድ የሚባለው የጌታን ራት ለመውሰድ ሲሄድ እሱ በሄደበት ጊዜ አብሮት ደግሞ ከድሃው ቸርች የመጣ አንድ ወንድም አብሮት ሊንበረከክ ሲል ፓስተሩ መጀመሪያ ሎርድ ይውሰድን ብሎ አንስቶት ከእሱ ጋር እኩል እንዳይንበረከክ ሊያነሳው ሲል ሎርዱ ያንን ወንድም በእጁ ያዘውና ከዚህ ቦታ እንዳትነሳ እኔና አንተ እኩል ነን አለው። አብረው የጌታን ራት ወሰዱ። ከዛ በኋላ ሎርዱና ፓስተሩ ወዳጃሞች ስለነበሩ ከቸርች ሰርቪስ በኋላ አብረው ወክ እያረጉ ነው ወደ ቤታቸው የሚሄዱት። ኔበርሁድ ውስጥ ነው ቤታቸው፣ እዛው ቸርቹ አካባቢ። እና እየሄዱ ሳሉ ሎርዱ ለፓስተሩ የእግዚአብሔር ጸጋ እጅግ በጣም ይገርማል አለው። በጣም እንጂ በጣም በጣም ያስደንቃል አለ ፓስተሩ። በምንድን የተደነቀው አለው ሎርዱ። ያ ድሃ ሰው እንዳንተ ከመሰለ ከከበረ ሰው ጋር የጌታን ራት በመውሰዱ ነው አለው። አይደለም አለ። እኔ የተደነቅኩት በዚህ አይደለም። ሰው በሰጠኝ ክብር እዛ ላይ የነበርኩትን የጌታዬን ራት ለመውሰድ የሚገባኝ ትክክለኛ ቦታ ላይ ዝቅ ያደረገኝን ጸጋ ነው የማመሰግነው አለው። የጌታን ራት ለመውሰድ ከዶች ጋር ስንሰለፍ፣ ለእኛ ከማይመጥኑ ሰዎች ጋር በማዕዱ ዙሪያ ስንሰለፍ፣ ውድ ወገኖቼ በእግዚአብሔር ጸጋ ነው ከማይገባን ከማይጠቅመን እንደ ሳር ከሆነው ከሚጠወልገው ከሚጠፋው ክብራችን ወርደን ነው ይሄን መታሰቢያ የምንወስደው። እግዚአብሔር የተመሰገነ ይሁን። በዚህ ማዕድ ዙሪያ ያጣ የነጣ የሚባል የለም፣ ያለው የከበረ የሚባል የለም። የጌታ ማዕድ ቤተ ክርስቲያን ለሰዎች በግብዣ የምታቀርበው ማዕድ አይደለም። የእግዚአብሔር ልጅ የኢየሱስ ክርስቶስ መታሰቢያ ነው፣ የእሱ ማዕድ ነው። እግዚአብሔር የተመሰገነ ይሁን። ስለ ጌታ ማዕድ ስንመለከት ብዙ ነገሮችን እንመለከታለን። በተለያዩ ቤተ ክርስቲያናት በመጽሐፍ ቅዱስ ውስጥ ብዙ ምስጢራት የሚባሉ ነገሮች አሉ። ምስጢራት ማለት በመጽሐፍ ቅዱስ የታዘዙ እና መንፈሳዊ ትርጉምና መንፈሳዊ መልእክት የሚያስተላልፉ ድርጊቶች አሉ። በካቶሊክ በኦርቶዶክስ ቤተ ክርስቲያን 7 ምስጢራት አሏቸው። ምስጢረ ጥምቀት፣ ምስጢረ ሜሮን። ምስጢረ ሜሮን የሚባለው ቅባት ነው። ሜሮን ከሰው ሰዎች ከተጠመቁ በኋላ የመንፈስ ቅዱስን የልጅነት መንፈስ የማግኘት ምሳሌ የሚሆነውን ቅባት የሚቀቡበት ነው። እና ምስጢረ ቁርባን ይሉታል የጌታን መታሰቢያ። ይሄንን የምስጢራት ሁሉ መደምደሚያ ነው የሚሉት። በቤተ ክርስቲያን ከሚደረጉ ምስጢራት ሁሉ የጌታ ራት ከፍተኛውና ትልቁ ነው። ቁርባን ማለት መስዋዕት ነው። እኛ ኢቫንጀሊካል ክርስቲያኖች የጌታን መታሰቢያ ቁርባን ብለን አንጠራም፣ እንዳትጠሩ ባለማስተዋል። ቁርባን ማለት መስዋዕት ነው። ጌታ ኢየሱስ ክርስቶስ እዚህ ቦታ አንሰዋው። መታሰቢያውን የምናደርግለት ኢየሱስ ተነስተዋል። ሞቱ አንድ ጊዜ ብቻ ነው። በየጊዜው ቤተ ክርስቲያን አትሰዋው። ስለዚህ ቁርባን መስዋዕት ማለት ነው። ቄሱ ህብስቱን በጻህል ወይኑንም በጽዋ አድርጎ ጸሎተ ቅዳሴውን ሲያደርስ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ወይኑም ተለውጦ የጌታ ደም ይሆናል ብለው ያምናሉ። በዚህ ቦታ ይሄንን ማድረግ የሚችል ማንም የለም። እንደዚህ ባለ መንገድ ቤተ ክርስቲያን ሐዋርያቶች ጌታን አላገለገሉም። ቤተ ክርስቲያን ከጊዜ በኋላ ያመጣቸው ነው። ይሄ ራሱን የቻለ ብዙ ውስብስብ ትምህርት ያለበት ነው። ስለዚህ እኛ የምንካፈለው የደሙንና የስጋውን ምሳሌ የሆነ መታሰቢያ ነው የምንወስደው። በኦርቶዶክስና ካቶሊክ ቤተ ክርስቲያን ካህኑ በሚጸልይበት ጊዜ ስጋው እንዲለወጥ ይሆናል ይላሉ። ጌታ ኢየሱስ ክርስቶስ በጸሎት አልለወጠም። የሚወስዱትን ማዕድ የወሰዱትን ጽዋ ጌታ ኢየሱስ ክርስቶስ አመስግኖ ነው እንጂ የሰጣቸው የሚለወጥበትን ስርዓት ሲፈጽም አይታየም። አመስግኖም እንካችሁ ነው ያለው እንጂ እንለውጠው መጀመሪያ ብሎ አላለም። ሌላው ምስጢረ ክህነት ነው። አገልጋዮች የሚሾሙበት ምስጢረ ተክሊል፣ ሰዎች በቤተ ክርስቲያን በሁለት አማኞች መካከል የሚደረግ ጋብቻን ያሳያል። ምስጢረ ንስሐ፣ ሰዎች ንስሐ በአስተማሪዎቻቸው በቄሶቻቸው አማካይነት በደላቸውን የሚናዘዙበት ራሱን የቻለ ስርዓት አለ። ምስጢረ ቀንዲል፣ በቀሳውስትና በጳጳሳት የሚፈጸም በነፍስም ሆነ በስጋ ደዌ ሰዎች ሲታመሙ መፈወሻ ይሆናል ተብሎ በሰዎች ላይ የሚደረግ ጸሎትና ዘይት እየተደረገ የሚጸለይበት ስርዓት ነው። እነዚህ ምስጢራት ሰባት የሆኑባቸውን ምክንያቶች ከመጽሐፍ ቅዱስ አውጥተው ለማስረዳት ብዙ ይናገራሉ። ይሁን እንጂ እኛ የምናምነው በመጽሐፍ ቅዱስ ላይ በጌታ የታዘዝ ነው፣ በሐዋርያትም ሲደረግ በአዲስ ኪዳን የምናየው ሁለት ምስጢራት ብቻ ናቸው፣ ጥምቀትና የጌታ ራት። ከዛ ውጭ ቤተ ክርስቲያን ምንም ነገር ስታረግ በአዲስ ኪዳን አይታይም። የጌታ ራት የተጠራባቸው መጠሪያዎች ብዙ ናቸው። የጌታ ራት የሚለው ራሱን የቻለ መጠሪያ ነው። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 20 ላይ ብዙ ጊዜ ያነበብነው ክፍል ነው። ጌታ ኢየሱስ ክርስቶስ በዚያ ቦታ ላይ በምትሰበሰቡበት ጊዜ የምትበሉት የጌታን ራት አይደለምን? የጌታ ራት የሚለውን ጳውሎስ በዚህ ቦታ ላይ መታሰቢያው የጌታ ራት ብሎ አለው። ራት ያለበት ምክንያት ፋሲካን ሊወስዱ ባለበት ምሽት ስለወሰዱት ራት ብሎ አለው። ቁርስ ያላለው ምሳ ያላለው ከወሰዱበት ሰዓት የተነሳ ነው። በምሽት ጌታ ኢየሱስ አልፎ በተሰጠባት ምሽት ፋሲካ በሚከበርበት በዚያ ምሽት የሰጠውን ስርዓት ለማሰብ ነው የጌታ ራት የሚለው ያለው። በአብዛኛው ጊዜ በመጽሐፍ ቅዱስ ምሶ ስንመለከት ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 42 46 ምዕራፍ 20 ቁጥር 7 ላይ ስናይ እንጀራውን ይላል። እና እነዚህን ሁኔታዎች በተለይ ሐዋርያት ሥራ ላይ ብንመለከት በጣም መልካም የሆነ ነገር ነው ምናየው። የመጀመሪያዎቹ ክርስቲያኖች ወንጌል የተሰበከላቸው በቤተ ክርስቲያን ውስጥ ከሚያደርጓቸው መልካም ከሆኑ የዚያን ዘመን ክርስቲያኖች መሰረታዊ የሆነ የቤተ ክርስቲያን ሕይወታቸው በምን እንደሆነ ያመለክተናል። ቁጥር 42 ላይ ከቁጥር 41 ብጀምር ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ ይላል። እና ጥምቀት ቅዱስ ሥርዓት ፈጽመው ከዛ በኋላ በሐዋርያትም ትምህርትና በህብረትም እንጀራውንም በመቁረስ በየጸሎቱም ይተጉ ነበር ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ጊዜ የተሰበሰቡት ክርስቲያኖች የሚያደርጉት ነገር ከተጠመቁ በኋላ በሐዋርያት ትምህርት ማለት ቀጣይ በሆነ መንገድ በየለቱ ትምህርት እየተማሩ ይሄዳሉ። በህብረት ይላል ህብረት ነበራቸው። እንጀራውንም በመቆረስ ይላል እንጀራውን መቆረስ የጌታን ራት በመውሰድ ማለት ነው። በየጸሎቱም ይተጉ ነበር ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ እንጀራውን በመቆረስ ብሎ እዚህ ላይ የሚጠራው የጌታ ራት ብሎ ጳውሎስ በቆሮንቶስ ላይ ያለውን ነው የሚጠራው። በሶስተኛ ደረጃ ላይ የጌታ ራት ከሚጠራባቸው መጠሪያዎች መካከል ቅዱስ ህብረት የሚል ነው። ሆሊ ኮሚኒየን፣ ሆሊ ኮሚኒየን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋራ ህብረት ያለው አይደለምን ይላል። ቅዱስ ህብረት ከጌታ ደምና ስጋ ጋራ ህብረት ያለው ኮሚዩን የሚያረግ ህብረት ያለው ወይም ኮኔክሽን ያለው የተዛመደ አይደለምን ይላል። ዝም ብሎ የሚበላ ህብስት አይደለም። ዝም ብሎ የሚጠጣ ወይን አይደለም። ነገር ግን አሶሴትድ ነው፣ የተያያዘ ነው፣ የተገናኘ ነው። ከጌታ ደምና ስጋ ጋራ የተገናኘ እንደሆነ ይገልጻል። ይህን የሚያሳየው ቃል ሆሊ ኮሚዩኒየን የሚለው ነው። ሌላው በተለይ በካቶሊክ ዩካሪስት የሚለው ምስጋና ከአንደኛ ቆሮንቶስ 11:24 ላይ ነው። ጌታችን አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሳችሁም እንካችሁ ብሉ። ስለዚህ ጌታ ህብስቱንም ሆነ ጽዋውን እያንዳንዱን እያመሰገነ ስለወሰደ ያንን ለማሰብ ለማስታወስ ነው ይህንን የሚጠቀሙት። ስለዚህ በቤተ ክርስቲያንም ስለ ተሰዋው ጌታ ማመስገን ስላለባት የመጠሪያ መጠቀሙ ስተት አይሆንም። የምስጋና ማዕድ ነው። እግዚአብሔርን አመስግኖ ነው የሰጣቸው ማዕዱን፣ ህብስቱንም ጽዋውንም እያንዳንዱን እያመሰገነ። ሌላው መጠሪያ ማስ የሚለው ነው። ከመጽሐፍ ቅዱስ የተወሰደ አይደለም። ይሄ የጌታ ራት ጌታን በየጊዜው የሚሰዋ የጌታ መስዋዕት እንደሆነ ማሰብ መጽሐፍ ቅዱሳዊ አይደለም። ወገኖቼ ጌታ ኢየሱስ ክርስቶስን እዚህ አንሰዋው እና ቤተ ክርስቲያን በተሰዋላት ጌታ የተገኘች ነን፣ የደሙ ውጤቶች የሆነን ነን እንጂ እሱን እዚህ መስዋዕት የምናቀርብ አይደለንም። ስለዚህ ይሄን ጌታን መስዋዕት አድርጎ የማየት አመለካከት ገንቢ አመለካከት አይደለም፣ መጽሐፍ ቅዱሳዊም አይደለም። ስለዚህ ይሄንን ሁኔታ ያመለክታል። እንግዲህ የጌታ እራት በተለያዩ አይነት መጠሪያዎች ቢጠራም በሁለተኛው ክፍለ ዘመን መጀመሪያ ላይ በአንደኛ ቆሮንቶስ 11:24 ላይ በመመስረት በአብዛኛው በብራይስጥ በረካ፣ በግሪክ ደግሞ ዩካሪስት በመባል መጠራቱ የጎላ እንደመጣ ነው ከጊዜ በኋላ የሚታየው። ስለዚህ የጌታ እራት የሚለውን ከመጽሐፍ ቅዱስ ስላገኘነው እንውሰድ እንጂ እኛ ግን የምንወስደው መቼ ነው? ኦልሞስት ከምሳ በፊት ነው የምንወስደው ማለት ነው። እና ስለዚህ እኛ በምንወስድበት ሰዓት መጥራት አንችልም። የጌታ ምሳ ማለቱ ኦድ ነው ማለቴ፣ በዚያን ዘመን ሐዋርያቶች በጠሩት መጠሪያ ነው የምንጠራው። እና ሐዋርያቶቹ ይህንን የጠሩበትን ታሪካዊ ሁኔታ መጠበቅ አለብን። ጌታ በሰጣቸው ቅዱስ ስርዓቶች በጥምቀቱ ከሞቱና ከትንሣኤው ጋር የምንካፈልበት በህብስቱና ጽዋው መታሰቢያ የሚነካፈለው ነገር እስከ መቼ እንደሆነ ጌታ ራሱ ተናግሯል። ጌታ እስኪመጣ ድረስ ይላል ጳውሎስ። ጌታ ኢየሱስ ራሱ በሱ መንግስት እሱ እስከሚመጣ ድረስ ይህን መታሰቢያ ማድረግ እንዳለብን እንዳመለከተ፣ በህይወት ያሉ ክርስቲያኖች ሁሉ ይህን መታሰቢያ ይወስዳሉ። ስለዚህ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና ይላል። ይህን ስርዓት በመፈጸማችን በራሱ የጌታን ሞት እንናገራለን። አይሁዳውያኖች ፋሲካን ሁሌ ያከብራሉ በየዓመቱ። እና በሚያደርጉበት ጊዜ ልጆቻችሁ ሲጠይቋችሁ ለምንድን ነው የምታረጉት ቢሏቸው፣ ፋሲካ በየጊዜው በሕይወታቸው ታሪክ አይደገምም። ነገር ግን የፋሲካ ውጤት የሆነ ትውልድ ከሩቅ ዘመን በኋላ ሲጠይቅ እግዚአብሔር ያደረገላቸውን ይናገራሉ፣ ይተርካሉ። እና መታሰቢያ ትልቁ ጥቅሙ የተደረገውን ነገር እንደገና እንድንኖረው ያደረገናል። we start to relive the past ብዙ ጊዜ መታሰቢያም ትልቅ ትርጉም የሚኖረው አሳቢው የሚታሰበውን ነገር ያሰበ በታሪክ መወሰድና መመሰጥ የሚችል ልቦና ካለው ብቻ ነው። መታሰቢያ መታሰቢያ ሆነ የሚባለው በዚያን ጊዜ ያ ስርዓት ሲካሄድ ያንን ስርዓት ፈጻሚ የሆነው ሰው በልቦናው ውስጥ ወደ መስቀሉ ይሄዳል። እስራኤላውያኖች ወደ ግብጽ ምድር ባሪያዎች ሆነው በሰዎቻቸው ከነበሩበት ቦታ እግዚአብሔር እነሱን ያወጣውን ታሪክ በአይነ ህሊናቸው ይቃኛሉ። እኛ የዘጻት ፍሬዎች ነን ይላሉ። እኛ እግዚአብሔር በሙሴ አማካይነት ያወጣው የአርነት የዛ ውጤት ፍሬዎች ነን፣ የዛ መዳን ውጤቶች ነን ይላሉ። ታሪካቸው የዛሬ ታሪካቸው ከዱሮ ጋራ ያልተገናኘ እንዳይሆን መታሰቢያው ይረዳቸዋል። ግንጥል ያለ ትውልድ ከኋላ ታሪኩ የተለየ ትውልድ እንዳይሆን ያደርጋቸዋል። ይሄ ጌታ መታሰቢያ ለኛ ጌታን سنቀበል ጌታ እንደሞተልን بنናቀም ቤተክርስቲያን በየጊዜው እዚ የተሰበሰብነው ሁሉ የደሙ ፍሬዎች ነን። እዚ የተሰበሰብነው ሁሉ በስጋው መከራ የተቀበለው የጌታ ኢየሱስ ክርስቶስ ፍሬዎች ነን እንላለን። ይሄንን አማኞች የንስራት سنፈጽም ወስዶ መብላት ብቻ ወስዶ መካፈል መጠጣት ብቻ ሳይሆን በአይነ ህሊናችን መታሰቢያውን አደረግን ምንባለው ወደ መስቀሉ ልቦናችን መሄድ ከቻለ ብቻ ነው። በድን ሆነን መታሰቢያውን ስናደርግ በውስጣችን እንካሄድ ትዝታ ከሌለ ምንም ጥቅም የለውም፣ ምንም ጥቅም የለውም። ስለዚህ መታሰቢያውን سنካፈል በአይነ ህሊናችን ለኛ የሞተልንን ለኛ መከራ የተቀበለልንን ደሙን ያፈሰሰልንን በዚህ በመከራውና በደሙ የዳነን እኛ ቅዱሳን እናስበዋለን ኢየሱስን። ክብር ለእግዚአብሔር ይሁን። ብዙ ጊዜ ምሳሌ ያረኳቸው ሁለት ባልና ሚስቶች ነበሩ። ተለያይተው ይኖሩ ነበር። ትዳራቸው አንድ ልጅ ነበረቻቸው። ያቺ ልጅ ከሞተች በኋላ መጣጣም አቃታቸው እና ጭቅጭቅ በዛ። የሚያስተሳሰራቸው ነገር በመካከላቸው በማጣት እነዚህ ባልና ሚስቶች መለያየት የሚገባ ወደሚሆኑበት ደረጃ ስለደረሱ ንብረታቸውን ሁሉ ሊካፈሉ ዲቮርስ ፋይል አርገው ዲቮርስ ፕሮሰስ ጨርሰው እና ቤታቸው ሊሸጥ እና በውስጥ ያለውን ዕቃ አውጥተው ያንዳንዱ የሚፈልገውን እንደፈላጎቱ ተካፍለው ሊወስዱ ቤታቸው ውስጥ ዕቃቸውን አይተማይዝ ያረጉ ይከፍሉ ነበር። እና ቤታቸው ውስጥ ያሉትን የተቀመጡ ዕቃዎችን ያወጡ ሳሉ ከቃዎቹ መካከል አንድ ጫማ ወድቆ ያዩ። ያንን ጫማ እየተመለከቱ ባልና ሚስቶቹ የሚያደርጉትን ሁሉ ትተው ሁለቱም ፍዝዝ ብለው ቀሩ። እና ያ ጫማ ያቺ ልጃቸው በነበረችበት ጊዜ ታደርገው የነበረ ጫማ ነው። እና ያን ጫማ እየተመለከቱ እሷ በነበረችበት ጊዜ የኖሩትን ህይወት ሁለቱም ለየብቻቸው ያሰሉ ነበር፣ ያስቡ ነበር። ያ ጫማ የዱሮ ህይወታቸውን አስታወሳቸው። ያ ጫማ በፍቅር የኖሩትን ትዳር አስታወሳቸው። ያ ጫማ በቤታቸው የነበረውን ሳቅ፣ በቤታቸው የነበረውን ተስፋ፣ የቤተሰብ ህይወታቸውን ሁሉ እንደ ፊልም ማምጣት ጀመረ። ሁለቱም ሳቁት፣ ለቅሷቸውን ቀጠሉ። ከዛ መተቃቀፍ ጀመሩ። ዲቮርሱ ተቀየረ። ባልና ሚስቶቹ እንደገና ትዳራቸውን አድሰው አብሮ መኖርን መረጡ። ትዝታ በጣም መልካም ነገር ነው። የጌታን መታሰቢያ ሰዎች ሲወስዱ የጌታ ኢየሱስን ውለታ በአንክሮ ማሰብ ከሌለ አለመውሰድ ይሻላል። ጌታ ያደረገልንን ሳናስብ ሳናስተውል ምን እንዳደረገልን ልብ ሳንል ዝም ብለን መተን ብንወስድ በጣም ጥሩ ልማድ አይደለም። በበደል ልማድ ማድረግ ጥሩ አይደለም። ጌታ ኢየሱስ ብዙ ጊዜ ከሚናገራቸው ነገሮች ይህን በታውቁ በታስተውሉትም ይላል። በማስተዋል ቢደረግ አንድ ነገር ብጽህና ያመጣል፣ ደስ ያሰኛል፣ የሰውን ህይወት ያድሳል፣ የፈዘዛ ነገራችን የደከመው ነገራችን ይነቃቃል። ይሄ መታሰቢያ ዝም ብሎ በዘልማድ የሚደረግ አይደለም። ልብን የሚጠይቅ ወደ መስቀሉ የሚወስደን ካለንበት ከጌታ ሩቅ ከሆነበት ቦታ ወደ ጌታ በልቦናችን የሚያስጉዘን መታሰቢያ ነው። እግዚአብሔር ይመስገን። በአካል አንጓዝም፣ በግራ አንጓዝም፣ በልቦናችን ግን ካለንበት ወደ ጌታ እንሳባለን፣ ወደ ጌታ እንጠጋለን። ስለዚህ የጌታ መታሰቢያ በባህሪው እነዚህን ሁኔታዎች ለኛ ሊያመጣልን እንዲችል፣ ጥቅም ሊያመጣልን እንዲችል መታሰቢያውን ሁሉ ጊዜ ስንወስድ መታሰቢያ የሚያደርገው ይህ ነገር በዚህ ቦታ ህብስቱና ጽዋው መዘጋጀቱ አይደለም፣ እኛም ይሄን ወስደን መብላታችን አይደለም። መታሰቢያ አድራጊዎች የሚያደርገ መታሰቢያው ተከናወነ ምንለው፣ መታሰቢያው እዚህ ተፈጸመ ምንለው በልቦናችን ውስጥ በሚካሄደው እይታ መረዳት መመሰጥ ኢየሱስን ካሰብነው ነው። ውድ ወገኖቼ ይህን ብታደርጉ ጌታ ኢየሱስ ያያችኋል። ወደ መስቀሉ መጣችሁ መከራ የተቀበለላችሁን የሞተላችሁን ደሙን ያፈሰሰላችሁን ኢየሱስን በአይነ ህሊናችሁ እናንተ የደሙ ፍሬዎች የመከራው ውጤት ሆናችሁ የሱን ፍቅር የሱን መስዋዕት ስትመለከቱ ጌታ ኢየሱስ ክርስቶስ ያያችኋል። ሊፈውሳችሁ ሊረዳችሁ ሊያጽናናችሁ መታደስን የህይወት ልምላሜን ሊሰጣችሁ ይችላል። እግዚአብሔር የተመሰገነ ይሁን። ስለዚህን ጌታ መታሰቢያ ስንወስድ ምን ምንድነው እናስበው? የተቀበለውን መከራ በአንክሮ በህሊናችን መለከታለን። የሰው ህሊና እግዚአብሔር ሲፈጥረን በጣም ጥሩ ነገር ከሰጠን ነገር ኢማጂኔቲቭ እንድንሆን ነገሮችን ስዕላዊ በሆነ መንገድ የመግለጽ ነገር እንዲኖረን ምንም እንኳን ስዕል መሳል ባንችል ብዙዎቻችን በአይነ ህሊናችን ነገሮችን እናያለን። እግዚአብሔር የሚናገረን ነገር በአይነ ህሊናችን ማየት አለብን። አንድ ጊዜ አንድ ልጅ ቤተክርስቲያን ሳይሄድ እናቱ ሁሉ ጊዜ ሰንደይ ስኩል ተወስዳቸው ነበር። በረዶ ወርዶ ቤተክርስቲያን መሄድ የማይቻልበት ጊዜ ነበርና ልጆቿን ትናንሾቹን እየረዳች ሄንሪ የሚባለው ልጅ ድምጹ ጠፋ። ልጆች ድምጻቸውን ሲያጠፉ ይጠረጠራሉ። ምን ያደረገ ይሆን ብላ ሄንሪ ያለች ጮሃለች። ሄንሪ በተጠራ ቁጥር ድምጹን ሲያጠፋ ስጋቷ እየጨመረ ስለገባት ካለችበት ወጣ ልጇን ድምጹን ስሙን እየጠራች ወደ አለበት ቦታ ስትሄድ አንድ ቦታ ቁጭ ብሎ መጽሐፍ ቅዱስ ዘርግቶ ያነባል። ምን ያረክ ነው አለችው። ጌታ ኢየሱስ አልዓዛርን ሲያስነሳው እያየሁ ነው አለ። ሄንሪ ያነበብኩ ነው አላለም፣ እያየሁ ነው ነው ያለው። ብዙ ጊዜ እግዚአብሔር የሚያደርገውን ነገር ማየት በመጽሐፍ ቅዱስ ትልቅ ነገር ነው። መጽሐፍ ቅዱስን እንደ መጽሐፍ ብቻ አንብቦ ሰው መልካም ነገር አያይም። ንጉሥ ዳዊት አይኖቼን ክፈት ከሕግህም ተአምራቶችን አያለሁ አለ። ስለዚህ እግዚአብሔርን በመጽሐፍ ቅዱስ ውስጥ ማየት እግዚአብሔርን ለመስማት የሰላና የሾረ ጆሮ እግዚአብሔር እንዲሰጠን ያደርገናል። እግዚአብሔር ይመስገን። ስለዚህ የጌታን መከራ ዝም ብለን አይደለም እናረገው። ብዙ ጊዜ አይምሯችን እንዲህ ያሉ አይነገሮችን ኤክሰርሳይዝ የማድረግ ነገር ሲጠፋ ቤተ ክርስቲያን ሁሉ ነገር በችኮላ በፍጥነት በልማድ ብቻ ሲደረግ በቃ መጠዳደፍ ሲኖር በጣም አስቸጋሪ ነው። እኔ አሁን መጥፎ ልማድ ድሮ ነበረኝ። የሹቱር ትምህርት ቤት በነበረችበት ጊዜ ማሳቹሴት እያለን ቁጭ ብዬ ቁርስ መብላት ኮምፕሊትሊ ልማድ ቆሞ መብላት ብቻ ነበረ። እና ባስጋ የሚቆም አንድ ሰው ነበር ቤታችን እንደዚህ ፎቅ ሆኖ ላይ ነበር ያለውና ባስ ሲጠብቁን የሚያይን ሰው አለ። ፎር ሰም ሪዝን በቃ በዛ ሰዓት ላይ ያ ሰው የጋራ ይለኝ ነበር ያሾፉብኝ ነበር። እና በቃ አይ ቲንክ ጠብቆኛል ማለት ነው። አንድ ቀን አይቶኛል ሌላም ጊዜ የሰው ይመጣል ብሏል ማለት ነው። እና አንዳንድ ጊዜ የምንበላውን የምንጠጣውን ነገር እንጆ አናረገው። ለምን ትበላለህ ብትሉኝ እኔ ስለ ራበኝ ብቻ ቶሎ ሞል ሆዴ ሞልቼ ወደ ሌላ ስራ መሄድ ነው ፈልገው እንጂ ምግቡን ለኢንጆይመንት ለመብላት ጊዜ የለኝም። ብዙ ሰው ሲበላ ምግብን ሲበላ ብዙ ነገር ከምግብ የሚያገኙት ነገር አለ። ብዙዎቻችን ያንን ልማድና ባህል አለመድ ነው። ባልና ሚስቶች ችግር የነበራቸው ሰዎች ለማስማማት ለመምከር እቤታቸው ሄድኩኝና እኔ አንድ ቀን እንኳን ገበታ ላይ ቁጭ ብሎ አይበላም። ሁል ጊዜ ወጥቶ ለቀም አርጎ ይዞ ብቻ ነው የሚሄደው። እኔ ምን እንደምሻል አላቅም። ልጆቻችን ስርዓት አለች እሷ። ይሄ ሰው እኔን አያቀኝም። ለመጀመሪያ ጊዜ ነው የተገናኘሁት። ፓስተር እኔ ምን ላድርግ? የእኛ ቤት የወታደር ቤት ነው። ሁሉም ግራብ እያደረገ ያገኘውን በልቶም ይወጣበት ቤት ነው። ልማዱ የለኝም፣ ኬት ላምጠዋል? እርቦኝ ሮጭ መጥቼ በልቼ ብቻ ሮጭ መውጣት ነው የምፈልገዋል። ልማድ በጣም መጥፎ ነገር ነው። የጌታንም ምራት ያለማስተዋል መታሰቢያውን በማያከናውን ልቦና መውሰድ ስህተት ነው። ይህን መታሰቢያ ስወስድ እየተራመድኩ ወደዚህ ስመጣ ኢየሱስ ክርስቶስ የሚባለውን ጌታ ላስበው ይገባል። እግዚአብሔር የተመሰገነ ይሁን። መከራውን ላስብ ይገባል። የጌታን መከራ እና ይህን መከራ ስናስብ በብዙ ቤተ ክርስቲያን ጥሩ ጥሩ ልማዶች አሉ። እኔ እውነቴን ነው የምነግራችሁ፣ አንዳንድ ጊዜ ይህን መታሰቢያ ሲወሰድ እኔ አንዳንድ በእውነት ነው የምነግራችሁ የማስበውን ነገር ነው የምነግር፣ እንዲሁ እዚህ ቦታ ተንበርክከን ብንወስደላለሁ ምንድን ነው ይህን ብናደርገው ደግሞ ሌላ ስርዓት የፈጠርን ነው የሚመስለው። መታሰቢያው ሳይከናወን ጂምናስቲክ ነው የሚሆነው፣ ፊዚካል ኤክሰርሳይዝ ነው የሚሆነው። ልቦናችን የጌታን ነገር እያሰበ መውሰድ ትልቅ ነገር ነው። እግዚአብሔር ይህን እንድናስብ ይርዳን። መታሰቢያውን ስንወስድ የሚያየን ሞቶ የተነሳው ኢየሱስ ምን ይላል? በአንክሮ ሲያየን የከፈለውን መስዋዕት ስናስብ ይራራልናል። ላንተ ነው ላንቺ ነው ይህን ሁሉ የሆንኩት ይለናል። will be connected ከሱ ጋር እንገናኛለን። ይዳሰሰናል፣ ይነካናል። ውድ ወገኖቼ ከእግዚአብሔር ጋር የምንገናኝባቸው ድሎች በጣም ነው የሚያንሱብን። ብዙ ጊዜ reflectively ነገሮችን ማየት የጠፋበት ጊዜ ነው። ሰዎች ብዙ ነገር ከመስማታቸው የተነሳ ነገር በጆሮአቸው ገብቶ በዚህ ገብቶ በዚህ ይወጣል እንጂ ፕሮሰስ ማድረግ በጣም የለም። በአሁን ጊዜ ችኮላው፣ ፍጥነቱ፣ የኢንፎርሜሽኑ ብዛት ከዚህ ወጥተን የምንሄድበት መጠዳደፉ ሁሉ እዚህ ቁጭ ብለን ሆምወርክ ሰይጣንም ይሰጠናል፣ የራሳችንም ስጋ ማአት ነገር ትርምስምስ በውስጣችን ይፈጥራል። በዚህ መታሰቢያ ፊት ወደ ቀራንዮ ነው የምንመጣው። ሾፒንግ አንሄድም፣ በኋላ የምናደርጋቸውን ፕሮግራሞች አናስብም። ወደ ቀራንዮ መስቀል እንመጣለን። የተቀበለውን የጌታን መከራውን ስቃዩን በጌታ ደም የተመረቀውን ኪዳን ለብዙዎች ኃጢአት የፈሰሰውን ደሙን እናስባለን። በደሙ የሚገኘውን የኃጢአት ይቅርታ በማግኘት እኛ ያተረፍነውን ስንት ሰዎች ድነው ከብዙ ጥፋት ወጥተው ሕይወታቸው የታደሱ ሰዎችን ሁሉ እንመለከታለን። ጌታ ኢየሱስ ይህን መታሰቢያ በሰጠበት ጊዜ ያሳያቸውን አቲቲዩዶቹን እናያለን። ካን ኢማጂን ምን አይነት መከራ ሊገጥመው እያለ ምን አይነት ሞት እንደሚሞት እያለ አስቡኝ በዚህ ህብስት ብሎ ሲል፣ አንድ ሰው ሊሞት ያለ ሰው የመጨረሻ ነገር ቢናገር እንዴት ነው የምትሰሙት? አንድ ሰው ወደ ጌታ ሊሄድ ሲል የሚሄድበትን ቀን አውቆ ጌታ እንዳደረገው ቢናገር በጣም በተሰበሰበ ልብ ነው የምንሰማው። ጌታ ኢየሱስ ክርስቶስ በዚያን ጊዜ ይህን መታሰቢያ ሰጥቷቸው የፍቅሩ ጥልቀትና ብዛት የወደዳቸውን እስከ መጨረሻ የወደደበትን ሁኔታ ሁሉ ነው የምናየው። ተነስቶ ማበሻ ታጥቆ ውሃ ወስዶ የእያንዳንዳቸውን እግር አጠበ። ምን አይነት ጌታ ነው! ዛሬ እኛም ይህን መታሰቢያ ስንወስድ የእናንተን እግር ያጥብላችኋል። በውሃ ባያጥበው የታጠቀው ማበሻ ይዞ ዙሪያችንን ባይዞር ነውር በሕይወታችሁ ቢኖር በደሙ ያስወግድላችኋል። ህሊናችሁን ያድስላችኋል። ልቡናችሁን ሪቫይቭ ያደርገዋል። ለበጎ ነገር የተነቃቃችሁ እንድትሆኑ ያደርጋል። ግን ከታሳቢው ጌታ ጋር ሳትገናኙስ ሳንገናኝስ የማደርግላችሁን ታስተውላላችሁን አላቸው። ካላስተዋልንስ ማስተዋል በመታሰቢያው ዙሪያ የሚያስፈልግ በጣም በጣም ቢልድ ልናረገው የሚገባ ነገር ነው። የእግዚአብሔር ቤት ብዙ ሰዎችን ጥበበኛ ያረጋቸዋል። በእግዚአብሔር ቃል የሚመጣው ምክር በእግዚአብሔር ቃል የሚመጣው ጸጋ አይምሮ መሰብሰብን ያስተምራል። ፋናቲክ የሆነ ጉባኤውስ ከሌላችሁ በትክክለኛ ሁኔታ እግዚአብሔርን ቃል ከተማራችሁ አይምሯችሁ የመሰብሰብ ጸጋ ይኖራል። እግዚአብሔር ቃል ህፃናትን ጠቢባን ያደርጋል። ስለዚህ በዚህ መታሰቢያ ዙሪያ ስንመጣ በፈዘዘ መንፈስ በደነዘዘ መንፈስ ምንም ከጌታ ጋር ኮኔክትድ ባልሆነ ልቦና ይሄ መታሰቢያ መወሰዱ ትልቅ ስህተት ነው። ሰባት አይኖች ያሉት በወርቁ መቅረዞች መካከል የሚመላለሰው ሰባቱን ከዋክብት በእጁ ያዘው አይኖቹ በምድር ሁሉ የሚመላለሱት በርሱ ፊት የተሰወረ ፍጥረት የሌለው እሳተ ነበልባል አይኖች ያሉት ልብና ኩላሊትን የሚመረምረው ኢየሱስ ያያል። በዚህ ጉባኤ ውስጥ እሱ ያየናል። ይህን መታሰቢያ ስትወስዱ ዝም ብላችሁ መታችሁ አትወሰዱ። እያንዳንዱ ከመቀመጫችሁ ተነስታችሁ ወደዚህ ስትመጡ ኢየሱስ ክርስቶስን ባስተናገደ ስፍራ በሰጠ እሱን በሚያስብ ልቦና ልንወስደው ይገባል። የእግዚአብሔር ስም ብሩክ ይሁን። ብዙ ክርስቲያኖች በጥንት ዘመን የጌታን ራት ሲወስዱ ምሽቱ ለጀማምር አካባቢ ሁሉም የራሳቸውን ምግብ ያዙ በመምጣት ነበር የሚወስዱት። እርስ በርሳቸው ሰላምታ ይለዋወጣሉ። የደሙ ፍሬዎች ስለሆኑ ደሙ የተበተኑትን እግዚአብሔርን ባለማወቅ በራሳቸው መንገድ የሚቀበዘበዙትን ሁሉ የሰበሰበ ኃይል ስለሆነ ኃጢአተኞችን ከእግዚአብሔር ጋር አስታርቆ ወደ ብርሃን ህብረት ያመጣ ኃይል ስለሆነ ይህንን ማዕድ የሚወስዱ ሁሉ ለህብረትና ለፍቅር ለመንፈሳዊ አንድነት ራሳቸውን የሰጡ መሆን አለባቸው። ልባችን ግራና ቀኝ ሆኖ የማንቀባበል ሆነን መታሰቢያውን ብንወስድ ጌታ ምን ይለናል? እህትህ ወንድምህ እያለ ይጠይቀናል። እያንዳንዳችንን ከጌታ ማዕድ ዙሪያ ውድ ወገኖቼ ህብረትን ባልጠበቀ መንፈስ የጌታን ማዕድ መውሰድ በደሙ የሚገኘውን ህብረት ችላ ማለት ነው። ሰዎች በማዕዳቸው ዙሪያ ልጆቻቸው ሲሰበሰቡ ደስ ይላቸዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ የጌታ ማዕድ ቅዱሳን የሚሰበሰቡበት ማዕድ ነው። It's not a piece of meal. ማዕድ ነው። I wish የጌታን ማዕድ ስንወስድ እንደው አልመች ብሎን የሚያስቸግረን ካልሆነ በስተቀር ትልቅ ጠረጴዛ አድርገን ዙሪያውን ቁጭ ብለን በወሰድን ሁላችን እያነሳን በወሰድን ማዕድነቱን እንዳንረሳ ቢያንስ በስርዓት ደረጃ በምትስተናገዱበት በአቀማመጡ ይሄን ለማየት ባትችሉ እንኳን በማዕድ ተቀምጠው ጌታ ኢየሱስ ይሄን እንደሰጣቸው እንዳትረሱ። ካኑ ኢማጂን እዛ ቁጭ ብለን እነዚያን ደቀመዛሙርት ሁሉ በአንድ ልብ ነው ጌታ ያያቸው። የወደዳቸውን እስከ መጨረሻ ወደዳቸው ይላል። ስለዚህ እነዚህ ቅዱሳን የህብረት አላቸው እና ያንዳንዳቸው ተገናኝተው ሰላምታ ይሰጣጣሉ። በኋላ የቀኑን ተግባራቸውን በፈጽሞ ስለመጡ ሰውነታቸው የዛለ በመሆኑ ያርፋሉ፣ ርፍ ይላሉ። A certain time of reflection ይወስዳሉ። ፊዚካሊ ሬስት አርገው ነው የሚወስዱት። ዝም ብለው እንደዚህ መጥተው በአንድ ሰዓት በሁለት ሰዓት አይደለም የሚሄዱት። There is a certain እንትን አለ። አብረው ሴትል ያረጋሉ፣ ሴትል አርገው ይወስዳሉ። የሚሰበሰቡት ሁሉ ባንድ ላይ ነበር የሚቀመጡት። ወንዶች፣ ሴቶች፣ ሮማውያን ዜጎች፣ ማዕረግ የሌላቸው ሰዎች፣ ባሪያዎች፣ ጨዋዎች ሁሉ ባንድነት ይገናኛሉ። ምሽት ስለሆነ መብራት ያበራሉ። የሚቀመጡበት ስፍራ ከተዘጋጀ በኋላ እግር ይተጣጠባሉ። ከዚያ በኋላ አራት ለመብላት በጓሮ ወይንም በክፍሉ ውስጥ ተጠጋግተው ነው የሚቀመጡት። ተራርቀው አይቀመጡም። ይጨዋወታሉ። የሙዚቃ ችሎታ ያላቸው መሳሪያ ይጫወቱ ነበር። ይሄ ከዶክመንት ከቤተ ክርስቲያን ከአውትሳይድ ዘ ባይብል ካሉ ታሪካዊ ሁኔታዎች የተጠና ነገር ነው መናገራችሁ። መዝሙር ይዘምራሉ። በዚያን ዘመን የሚዘምሯቸው መዝሙሮች በመጽሐፍ ቅዱስ ውስጥ አንዳንድ ቦታ ላይ ሪፍሌክትድ ሆኗል። መዝሙር መሆኑን እኛ ልብ አንለውም ስናነብ። አንተ የምትተነኛ ንቃ፣ ክርስቶስ ያበራልሃል፣ መዝሙር ነው ባይዘ ወይ ይዘምሩታል በመጽሐፍ ቅዱስ ውስጥ ከራይ መጽሐፍ ምዕራፍ 4 ቁጥር 8 ላይ ቅዱስ ቅዱስ የነበረውና ያለው የሚመጣ ሁሉን የሚገዛ ጌታ አምላክን ይዘምሩታል። ሌሎችም መዝሙሮች አሏቸው ክርስቲያኖች የሚዘምሯቸው። የክርስትና ቅርስ ማስቀመጫ የሆነ ሳጥን አለ በመካከላቸው። አንድ ሰው ያንን ያመጣዋል ያ ሳጥን በክርስቲያኖች ህብረት ዞቹ ቸርቾች የቤት ቸርቾች ስለነበሩ ያ ቤተ ክርስቲያኑ ህብረት የሚያደርግበት ቦታ የክርስትና ቅርስ ማስቀመጫ ይሉታል። ከዚያ ውስጥ ጌታ ያለውን ወይንም የጌታ ሐዋርያት የተናገሩትን ከዛ ያወጣ ነበሩ ከዛ ቅርስ ማስቀመጫ ያወጣ ነበሩ። የተማሩ ሰዎች ስላሉ ማንበብ የሚችሉ ያንን ያነበቡ በዚያ ትዝታ ይወሰዳሉ። ምስጋናቸው የልብ ሲሆን በልሳን ይናገራሉ መንፈስ ቅዱስ በጉባኤያቸው ውስጥ ይኖራል። በመካከላቸው ካሉት መካከል አንዳቸው ተነስተው ከብሉይ መጽሐፍት ቃል በማካፈል የሚያጽናና ቃል ይሰጡ ነበር። በምሽቱ በስተኋለኛው ጊዜ ላይ ጌታን መከራውን ስቃዩን ይናገራሉ ያወሩታል። ዝም ብለው በልተው እንደዚህ አይሄዱም ይናገራሉ። ከዚያ ህብስቱን ወይኑን በመጠጣት ጌታን ያስቡታል አብዞርብድ ይሆናሉ በጌታ። ጌታ ያስተማረውን ጸሎት ከጸለዩ በኋላ እርስ በርሳቸው እየተቃቀፉ በቅዱስ መሳሳም ይሳሳማሉ። ይህንን ሲያደርጉ በመካከላቸው ቄስ ወይንም የሚያነቡት የተለየ ስርዓት መጽሐፍ አልነበራቸውም። የሁሉም አይኖች ወደ ጌታ ወደ መታሰቢያው ህብስቱ ላይ ነበሩ። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዚህ ባለ መንገድ የጌታን መታሰቢያ እነዚህ ቅዱሳን እየወሰዱ እንዴት እንደሚተናነጹ እንዴት እንደሚጠጋገኑ ተመልከቱ። በጣም ከባድ መከራ ውስጥ ቤተክርስቲያን እያለፈች ያለችበት ጊዜ ነው። እግዚአብሔር ስም የተባረከ ይሁን። ውድ ወገኖቼ በቤተክርስቲያን ታሪክ ውስጥ እጅግ የከበረ ሰማያዊ ህይወትን የኖሩ እግዚአብሔር ክብሩን በልዩ አይነት በደመቀ ሁኔታ የገለጠላቸው ሰዎች በህይወታቸው ውስጥ እጅግ ልዩ ስፍራ የሚሰጡት መንፈሳዊ ልምዳቸው ምን እንደሆነ ታውቃላችሁ? የጌታ እራት የጌታን እራት ላይትሊ ወስዶ መንፈሳዊ ህይወቱ የሚያምር ሰው የለም። ላይትሊ ወስዶ የጌታ መታሰቢያ ልዩ መታሰቢያ ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የጌታን እራት በቤታችን ብንወስድስ ብለው ይላሉ። እኔና ቤተሰብ ያዘጋጅቼ ብንወስድ ይላሉ። የጌታ እራት በህብረት የሚወሰድ ነው። በህብረት በሐዋርያት ሥራ ላይ ቀደም እንዳነበብኩላችሁ የተጠመቁት ከተጨመሩ ይላል ከተጨመሩት ጋራ አንድነት ሆነው በሐዋርያት ትምህርት በጸሎትም እንጀራውንም በመቁረስ እለት እለት ይተጉ ነበር ይላል። በህብረት የሚወሰድ ነው እንጂ በቤታችን የራሳችን በየምትበሉበት ቤት የላችሁ ምን ይላል? ቤታችን የራሳችን ምግብ ምን በላበት ነው። የጌታን ራት ግን ለመብላት ተሰብስበን የምንወስደው ነው። ስለዚህ ያለ ህብረት የጌታን ራት መውሰድ አጉል ልማድና መጽሐፍ ቅዱሳዊ ያልሆነ ነው። የእግዚአብሔር ስም የተባረከ ይሁን። እነዚህ ቅዱሳን የጌታን ራት ሲወስዱ የሚወስዱት ብዙ ጊዜ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 እስከ 8 ላይ እንደምናየው እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ተሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾ አይደለም ስለሚል እርሾ የሌለበት ቂጣ ነው የሚያደርጉት። እና ይህንን የሚያደርጉበት ምክንያት ከፋሲካ ጋር እያይዘው ነው። ይህንን የጌታን መታሰቢያ በእንዲህ መልክ የሚወስዱት ምሳሌ ሲምቦሊክ የሆነ ሚኒንግ ስላለው ነው። በዚህ ቦታ የምትካፈሉት ህብስት እርሾ የለውም። ይሄ የሆነበት ምክንያት ያ ህብስት በውስጡ የያዘው አላደለም እርሾ የሌለው የመሆኑ ምስጢር የሚያስተምረን እርሾ በሌለበት ከአሮጌው ነገር ያወጣን ያዳነን የክርስቶስን ስጋ መታሰቢያ መሆኑን የሚያሳየን። እግዚአብሔር የተመሰገነ ይሁን። የሚወሰደው ህብስቱ የሚጠራበት መጠሪያ እንጀራን አንስቶ አመሰገነ ይላል። ይሄ በጣም ኦድ ነው። በአማርኛ መቼም ስለለመድ ነው ይህንን እንጀራ ብንል ህብስቱን በሌላም መልክ ቀረበውን መጽሐፍ ቅዱስ ላይ የምናነበውና አክቹዋሊ የምናየው እንጀራ ማለት ይሄ ነው። እንደ እንጀራ እኛ የምናውቀው እንጀራ የጤፍ ነው። ነገር ግን መጽሐፍ ቅዱስ ሲተረጉሙ ኮንቴክስቹዋላይዝድ የሆነ ትርጉም ነው የሚወስዱት ብዙ ጊዜና ተርጓሚዎቹ መጽሐፍ ቅዱስ ጥሬ በጥሬ የሚለውን እኛ ለተለት ከምንበላው እንጀራ ጋር አያይዘው ነው የቀድሞ ተርጓሚዎች ህብስቱንም አንስቶ ተብሎ መተርጎም ይገባዋል እንጀራ አይደለም ስለዚህ በዚያን ጊዜ ህብስት ነው የሚወስዱት ስለዚህ ህብስቱን አንስቶ የሚለው ትርጉም በጣም ሪዝነብል ይሆናል ይህ ስጋዬ ነው ብሎ አለ ኢየሱስ ክርስቶስና ይሄ ቃል ለብዙዎቹ ይሄ ስጋዬ ነው ብሎ ኢየሱስ ስላለ በዚያን ሰዓት ተቀየረ ማለት ነው ይላሉ ፕሊስ አንደርስታንድ አርጉ ኢየሱስ ክርስቶስ ያንን መታሰቢያ አብሯቸው ራሱን ወስዷል ስለዚህ በዚያ ቦታ ከነርሱ ጋራ ለመታሰቢያው የሚሆነው ለነሱ የሚቆረሰው ስጋው ገና አልሞተም ከመሞቱ በፊት ነው ይሄን መታሰቢያ ሰጠውና ይሄ ስጋን ሲምቦላይዝ ያረጋል በሚል መልክ ነው እንጂ ተናገረው አሁን ይሄ የምትበሉት ተለውጧልና ሊትራሊ ስጋዬ ነው አላለም ጌታ ኢየሱስ ስለናንተ የሚሰጠው ስጋዬ ነው እሱን ሲምቦላይዝ ያረጋል የሚል ትርጉም ነው ያለው እሱን ሲምቦላይዝ ያረጋል የምንቆርሰው እንጀራ የሚለው ይሄንኑ መጠሪያው ነው ምናየው አንዱን እንጀራ ብዙ ጊዜ ጌታ ራት ሲወሰድ ከካቶሊክ ቡክ ስቶር የሚሸጡ ከክርስቲያን ቡክ ስቶር የሚሸጡ ሬዲሜድ የሆኑ እንትኖች አሉ ህብስቱን በክብ አድርገው አንዳንዴ መስቀሉ ለመልከት ያለባቸው የደረቁ የጌታ መታሰቢያ ሆኖ የሚሸጡ አሉ እነሱን ይወስዳሉ ብዙ ቤተክርስቲያናት ያንን ማድረጋቸው ነው ችግር ነው በየበኩሉ ያላምንም ነገር ግን መልክቱ ግን የሚተላለፈው ከአንድ ህብስት ላይ መውሰድ አሁንኛ ስንቆርስ ሚኒንጉን እኛነን የምናውቀው ከዚህ ከአንዱ ህብስቱ አንድ መሆኑ ወይም አለመሆኑ አይደለም ትልቁ ጥያቄ እኛ አንዱን ጌታ መካፈላችንን እንረዳለን አንረዳም ይሄንን ማይረዳ ሰው እንደው ከአንድ ትልቅ እንጀራ ላይ ሁላችንም ተካፍለን ምንበላ ምንም ትርጉም የለው የቂጣው አንድነት የህብስቱ አንድነት ሳይሆን አንዱን እንጀራ የሚለው አንዱን ጌታ መካፈልን ነው የሚያሳየው እግዚአብሔር ይመስገን ስለዚህ የምንካፈለው ህብስት ማንን ነው የሚያሳየው አንዱን ጌታ ነው የሚያሳየው ስለዚህ አንዱን እንጀራ ይላል እና ያ ሲምቦሊክ ሚኒንጉን እንዲጠብቅ በተቻለ መጠን አንድ ህብስት አድርገናል አንድ ሺህ ሰው ቢኖር ወይም 2000 አባላት ቢኖሩ ምን ያህል ህብስት ነው ማረጋት ትልቅ ካላረግን ለሁሉም አይበቃም አይደለም እንዴ ሊበቃ አይችልም ሁለት ማረጋችን አይቀርም ሶስት ማረጋችን አይቀርም እናዳርሰው ካለን ሜጋ ቸርቾች ውስጥ በብዙ ህብስት ካላደረጉ ሰው ሊያዳርሱት አይችልም ሰዓትም ሊበቃ አይችልም ስለዚህ ከዚህ የተነሳ ሚስጥሩን ማየት ያለብን አንድ እንጀራ መሆን አለበት ብለን ዶግማቲክ ስታንድ መውሰድ ሳይሆን ያንን ህብስት ማንን ነው ሲምቦላይዝ የሚያደርገው? የምንወስደው ህብስት ማንን ነው የሚያመለክተው? ኢየሱስን አንዱን ጌታ ነው። ክብር ለእግዚአብሔር ይሁን። ስለናንተ የሚሆን ስጋዬ ነው። እንጀራዬን የሚበላ ይላል። ስለዚህ እነዚህ ነገሮች እንጀራ የሚለው ቃል በትርጉም መልኩን ሊጠብቅ በኢትዮጵያ ባህል በሆነ መንገድ ተተረጎመ እንጂ ጌታ ኢየሱስ ክርስቶስ ህብስት እርሾ የሌለው ቂጣ እንደወሰዱ መርሳት የለብንም የሚወሰደው ጽዋም የተጠራባቸው መጠሪያዎች ጽዋውን አንስቶ አመሰገነ ጽዋ ሲል ለብዙ ሰው መጥፎ ማስታወሻም አለው ነገር ግን ጽዋ መጠጫ ማለት ነው ዋንጫ ማለት ነው ህብስቱ የቀረበበት እንትም ጽዋ የቀረበበት የሚጠጣ የቀረበበትን መያዣ ነው የሚያሳየው ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው አለ የመታሰቢያ ሲሰጥ ደሙ ገና አልፈሰሰም ነበር ጌታም ከዛ መታሰቢያ ወስዷል በእግዚአብሔር መንግስት ወደፊት ወስዳለው ብሏል ስለዚህ እኛ ያንን ስንወስ መታሰቢያው ነው ብዙ ሰዎች ለመታሰቢያቸው ላይ የሚካፈሉት ነገር አለ ያ መታሰቢያ እነሱን ነው ለማስተዋወስ ነው ስራቸው ሊሆን ይችላል አቺቭ ያረጉት ነገር ሊሆን ይችላል ስለዚህ መታሰቢያቸው ላይ ተጋባዥ ሆነው የክብር እንግዳ ሆነው ይካፈላሉ ጌታ ኢየሱስ ክርስቶስ በዚህ በመታሰቢያው ላይ መታሰቢያውን በተግባር እንዲተረጎም ኦፊሼት ያረገ የሰጠሱ ነው ተሳታፊም ሆኖ ነው ምንመለከተው ስለዚህ ይጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ቀደም ካላይ እንደነገርኳችሁ ምንድነው እናስተውሰው ይሄን መታሰቢያ ስንወስድ ጌታ ኢየሱስ በሱ ደም አዲስ ኪዳን እንደተመረቀ ለኛ ኃጢያት ይሄ ደም እንደፈሰሰ እናስባለን። ሌላ ምንድነው የሚለው መጣሪያውን የምንባርከው የበረከት ጽዋ ይላል። አመስግነን ምንወስደው ነው፣ በምስጋና ምንወስደው ነው፣ በሐዘን ምንወስደው ብቻ አይደለም። ጌታ ኢየሱስ ክርስቶስን ባፈሰሰው ደም የተገኘ መዳን ያተረፈን ሰው ስለሆነን በምስጋና ምንወስደው ነው። እሱ እንኳን መከራው ከፊቱ ተደቅኖ ባለበት በዚያ ምሽት አመስግኖ ነው የሰጣቸው። እግዚአብሔርን ያመሰገነን አንተ ባትሞት ሊኖሩ ደምን ባታፈስ ኖሮ የኔ ህይወት የኔ ትዳር የኔ ዛሬ ያለውበት ሁኔታ ምን ይመስል ነበር ይላል። ያመሰገነን ምንወስደው ነው። ስለዚህ ምንወስደው ነገር ከክርስቶስ ደም ጋራ ህብረት ያለው አይደለም ምን ይላል። በሌሎች ቤተ እምነቶች ስጋውና ደሙ ሆኖ ተለውጧል ቢል ኖሮ ለምን ህብረት ይላል? ህብረት ማለት አልነበረበትም ጳውሎስ። ነገር ግን ኮሚዩኒየን አለው አሶሴትድ የሆነ ነው ከጌታ ስጋና ደም ጋራ የተገናዘበ የተያዘ ነው ማለት ነው። ይህ ጽዋ በደም የሚሆን አዲስ ኪዳን ነው ይላልና ራሱ ዋንጫው ወይኑን ያዘ ዋንጫውን መጠሪያ እንኳን ሆኖ ሲውልና ያለን እግዚአብሔር የተመሰገነ ይሁን። ይህ ትምህርት ሰፋ ባለ መንገድ መቅረብ የሚችል ነው። ነገር ግን ይህንን የጌታን መታሰቢያ ስንወስድ ማየት ያለብን ነገሮችን እንመለከትና ዚላ ቆማለሁ። የጌታችን መታሰቢያ ቅዱስ ሥርዓት መሆኑን መርሳት የለብንም። የሚታሰበው ጌታ ቅዱስ ነው። መታሰቢያው የሚያመለክተው ደሙ ቅዱስ ነው። ስጋው ቅዱስ ነው። በዚያ የተሰራው ሥራ እጅግ የከበረ ቅዱስ በሆነ መስዋዕትነት ነው ጌታ ኢየሱስ እኛን ያዳነን። ስለዚህ ቅዱስ ሥርዓት ነው። ለቅዱስ ሥርዓት የሚገባውን ክብር እንሰጣለን ማለት ነው። ከጌታና ስጋና ደም ጋራ ህብረት አለው የተያዘ ነው። እዚህ ብቻውን የተቀመጠ ህብስትና መጽዋ አይደለም ያለው። ምን ጠጣውና ምን ወስደው ከጌታ ስጋና ደምና ህብረት ጋር ደም ጋር ህብረት አለው። የጽዋ መታሰቢያ በደሙ የተመረቀውን አዲስ ኪዳን አመልካች ነው። አዲሱን ኪዳን ያሳየናል። አዲሱን ኪዳን የአካል ህብረት ምናደርግበት ነው። ቅዱሳን በደሙ የደሙ ፍሬዎች ሆኑ ህብረት ያደርጉበታል። የጌታን ሞት እናውጃለን። ይሄን በወሰድን ቁጥር አዲስ ሰው ቢመጣ ምንድነው የምትወስዱት ቢለን እንናገራለን። ሲምቦሊካሊ ይሄንን በማድረጋችን የጌታ ነገር ይታሰባል። ጌታ ኢየሱስ ሞቱ ስፍራ እንዳለው በቤተክርስቲያናችን ይታወቃል። ይሄን መታሰቢያ ዛሬ ጌታ አራት አለ ስንል ምንድነው የጌታ አራት ቢሉን ሰዎች የመመስከር እድል ይሰጣናል። እግዚአብሔር የተመሰገነ ይሁን። ይሄን ስናረግ ያንን የመከራውን የሞቱን መከራ ሁሌ እናስባለን። ሲምቦሊካሊ እንናገራለን የመሰከርን ነው። የጌታን ዳግመኛ ምጽአትም እናስብበት ነው። አንደኛ ቆሮንቶስ 11:26 ላይ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ስላልመጣ አሁንም እናረጋለን። እግዚአብሔር ስም የተባረከ ይሁን። ከክርስቶስ ሥጋ የተነሳ የተገኘውን የቤተ ክርስቲያንን የአካል አንድነት እንጠብቃለን። የመንፈስ አንድነት እንጠብቃለን። ባሪያው ጨዋው፣ ወንዱ ሴቱ፣ ግሪኩ ከአይሁዳዊው ሳይለያይ አንድ ወገን አንድ አካል ሆኖ ይህን ማዕድ ይወስዳል። እግዚአብሔር የተመሰገነ ይሁን። ይህን መታሰቢያ ስንወስድ በጣም እጅግ አስፈላጊ የሆነው ሁልጊዜ መለማመድ ያለብን ራሳችንን ማዘጋጀት ያለብን በአይነ ህሊናችን በልቦናችን ጌታ ኢየሱስን የምናስብ መሆን አለብን። መታሰቢያ ሆነ የሚባለው ይሄንን ስናደርግ ብቻ ነው። እግዚአብሔር የሰማነውን ሁሉ ይባርክልን። ክብር ለእግዚአብሔር ይሁን። አንገቶቻችንን ዝቅ አድርገን በጸሎት መንፈስ ላይ እንዳለን የጌታ አራትን የሚሰጡት ወገኖች ወደዚህ እንዲመጡ ጋብዛቸዋለሁ።